Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ከመቶ በላይ ሰዎች መሞታቸውን እየገለጹ ነው።
በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመቹን በዚህ ጉዳይ ላይ የሰጡትን ምላሽ ይዘናል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤትንም አስተያየት ይዘናል። አቶ መሐመድ ሰይድ አስተያየታቸውን ገልጸውልናል።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤልዛቤት ትሩዶ የተናገሩት አለን።
We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development, and the social fabric that such violence brings.
በሁከቱ የተነሳ ጉዳት ለደረሰባቸው የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በመጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘናችንን ለመግለጽ እንወዳለን።
በሌላ ዜና ደግሞ ከተለያዩ የአፍሪካ ሀገሮች በንግድና ስራ ፈጠራ መንግስትና ህዝብ አስተዳደር ልምድ በመለዋወጥ ከስድስት ሳምንት በላይ የቆዩት የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶችን ይዘናል። ዛሬ የዛምቢያ ወጣት እናስተዋውቃቸዋለን።
Currently we are now in 5 different prisons in Zambia. This problem.
በአሁኑ ሰዓት በአምስት የተለያዩ እስር ቤቶች በመስራት ላይ እንገኛለን። ይህ ችግር በዛምቢያ የሚገኝ ችግር ብቻ አይደለም፣ በመላው አፍሪካ ያለ ችግር ነው።
ጋቢና ቪኦኤ የአዲስ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት የሞቱ ሰዎች ቁጥር ወደ 100 መጠጋቱን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው እስከ ዛሬዋ ቀን ድረስ ደረሰን ባሉት ሪፖርት ወደ 86 ሰዎች ሕይወት ጠፍቷል ይላሉ። ሰላማዊ ሰልፍ በተካሄደባቸው አካባቢዎች ደግሞ ሰዎች እየታሰሩና እየተደበደቡ መሆናቸውን ነዋሪዎች ይናገራሉ። መንግስት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላምና መናጋት ለሚፈልጉ አሉባልተኞች ናቸው ይላል። አድማጮች፣ የዚህን ዜና ዝርዝር በፕሮግራማችን ይዘን እንመለሳለን። ወደ ሶማሊያ ስናመራ የዩናይትድ ስቴትስ አምባሳደር በ25 ዓመታት ውስጥ ለመጀመሪያ ጊዜ መቋድሾ ገብተው ሰነዳቸውን ለሶማሊያ መንግስት አቀረቡ። አምባሳደር ስቲቨን ሸዋርትስ ለአስርት ዓመታት ያህል የእርስ በርስ ጦርነት ሲካሄድባቸውና በአልሸባብ የአመፅ እንቅስቃሴ ስትታመስ በቆየችው የሶማሊያ መረጋጋት እንዲኖር የሶማሊያ ባለስልጣኖችን በመርዳት ተግባር ይሰማራሉ። በሶማሊያ የዩናይትድ ስቴትስ አምባሳደር የተሰየመው በሁለቱም ሀገሮች መካከል ጠንካራ መተሳሰር ስላለ ነው። የሶማሊያ ሕዝብ ሰላምን ለማስፈንና የተረጋጋ ዲሞክራሲ መንግስት እንዲኖር በሚያደርገው ጥረት የመርዳት እድል በማግኘቴ ደስታ ይሰማኛል ብለዋል አምባሳደሩ። አምባሳደር ሽዋርትዝ ይህንን ያሉት ከሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም ኦመር ሀድሊዬ ጋር ተገናኝተው ከተነጋገሩ በኋላ ነው። የቱርክ ፕሬዚዳንት ኤርዶጋን ሀገራቸው ከሩሲያ ጋር ያላት ግንኙነት በጣም የተለየ መልክ እየያዘ ነው ብለዋል። ኤርዶጋን ይህን ያሉት በሴንት ፒተርስበርግ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር ተገናኝተው ከተነጋገሩ በኋላ ነው። ቱርክ ውስጥ እንደ አውሮፓውያን አቆጣጠር ሐምሌ 15 ቀን የመፈንቅለ መንግስት ሙከራ ከተደረገ ወዲህ ሁለቱ መሪዎች ተገናኝተው ሲነጋገሩ ለመጀመሪያ ጊዜ ነው። የቱርኩ መሪ በድህረ መፈንቅለ መንግስት ሙከራ በምዕራቡ ዓለም ነቀፌታ ስለበረታባቸውና ቱርክ ባለፈው ዓመት በሶሪያ ድንበር የሩሲያን ተቃዋሚ አውሮፕላን መታ ከጣለች በኋላ ከሩሲያ ጋር ግንኙነት ለማደስ እየሞከሩ እንደሆነ ታውቋል። ዛሬ ይህን ጉብኝት ያደረጉት በሀገሩ ከባድ የፖለቲካ ሁኔታ ባለበት ወቅት በመሆኑ ሁላችንም በሩሲያ እና በቱርክ መካከል ያለውን ግንኙነት የማደስና የመነጋገር ፍላጎት እንዳለ ያመለክታል ሲሉ ፕሬዚዳንት ፑቲን ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ፌስቡክ ላይ አት ቪኦኤ አማሪክ ላይ ለምትከታተሉ እናመሰግናለን። አስተያየቶቻችሁን ስጡን። አብረናችሁ የምናመሸው የነኩ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራና በኦሮሚያ ክልል በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ከመቶ በላይ ሰዎች መሞታቸውን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ እስከ ዛሬዋ ቀን ድረስ በደረሰኝ ሪፖርት 86 ሰዎች ሕይወት ጠፍቷል ብሏል። ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና እየተደበደቡ መሆኑን ነዋሪዎቹ ይናገራሉ። መንግስት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ሁሉንም ያነጋገረችው ጽዮን ግርማ በዚህ አጠር ባለ ዘገባ ትዳስሰዋለች።
ባሳለፍነው ቅዳሜና እሁድ በኦሮሚያና በአማራ ክልል በተካሄዱ ሰልፎች በቀጥታ ወደ ሰልፈኞቹ በተተኮሱ ጥይቶች ሕይወታቸው ያለፉ ሰዎች ቁጥር ከ100 መብለጡን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቶች እየገለጹ ነው። በዚህ ቁጥር ላይም በኦሮሚያ ወደ 67 ሰው መገደሉን ይጠቅሳል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር አቶ ሙላቱ ገመቹ ፓርቲያቸው በዛሬው ዕለት ያለውን ሪፖርት ጠይቄያቸው ነበር።
ሞቱ የተባሉ ሰዎች አሁን ባገኘን ዳታ መሰረት 86 ሰዎች ደርሰዋል። ለጊዜው የደረሱን የቆሰሉትን ሰዎች በትክክል እንትን አላልንም፣ ምክንያቱም ብዙ ሰው በየቦታው ታስረዋል።
አቶ ሙላቱ ገመቹ አሁን በኢትዮጵያ በኦሮሚያና በአማራ አካባቢ በተፈጸመው ነገር ህዝቡ ሀዘን ላይ እንደሆነ ገልጸው በሰላማዊ መንገድ ጥያቄውን ለማቅረብ በወጣ ህዝብ ላይ ተኩስ መከፈቱ እጅግ እንዳሳዘናቸው ይናገራሉ። በተለይ በነቀምት፣ በአወዳይና በአንዳንድ ቦታ ላይ ከ10 ሰው በላይ በአንድ ጊዜ በመግደል የጅምላ ግድያ ተፈጽሟል ይላሉ። በሌላ በኩል በጎንደር ከተማ እጅግ ሰላማዊ በሆነ ሁኔታ ተቃውሟቸውን ለማሰማት የወጡ ሰዎች ቤት ለቤት ፍተሻ በማድረግ ሰዎች ተወስደው እየታሰሩ መሆኑን ይናገራሉ። የጎንደር ከተማ ነዋሪ የሆኑት አቶ ክንዱሽ ሀጎስ ይህ ለህዝቡ ኃላፊነት የሚሰማው መንግስት አይደለም ይላሉ።
መጀመሪያ በሰላም ተቀምጦ የነበረ ሰው የ5 ቁስሉ ሳይደርቅ የ5 እንባው ሳይደርቅ በድጋሚ ሰላም በማስከበር ሰበብ ገብቶ ሰላም አደፍርሶ ሲያበቃ ሰላሙ ደፍርሶበት ግርግር ሲል የነበረውን ወጣት ወደ 300 የሚጠጋን ሰብስቦ አጉሮ ሴትም ወንድም ሳይለዩ አንድ ቦታ ላይ ነው። አጠቃላይ 3 ቦታ ላይ ነው ያሉት የተያዙ ወጣቶች። ከዛ ውስጥ የወጡ ሰዎችም አሉ። የተያዙት ወንድም ሴትም እጅና እግራቸው እየተቀጠቀጡ መንቀሳቀስ በማይችሉበት ደረጃ ነው ያለው። እንግዲህ ይሄ በቀል ማለት ይቻላል። ህዝቡ ምን እንዳጠፋ ባላቅም ጠላትን እንኳን ይህን ያህል አትበቀለው። ዘር ከማጥፋት ለይቼ የማየው ነገር አይደለም ይሄ። እና መንግስት እየሰራ ያለው ስራ በእውነቱ በጣም ፍጹም አምባገነናዊ የሆነ ስራ እየሰራ ነው። ይህ ደግሞ ለዚች ሀገር መጻኢ ዕጣ ፈንታ መልካም አይደለም ብዬ አምናለሁ።
በአጠቃላይ በዛሬው ዕለት ያነጋገርናቸው ነዋሪዎች ሰላማዊ ሰልፍ በተደረገባቸው ከተሞች ውጥረት መንገሱን ይገልጻሉ። የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድን ነዋሪዎቹ ስለሚያነሱት ጉዳዮች ጠይቄያቸው ነበር።
በተጨባጭ አሁን ሀገራችን ውስጥ ያለው ሁኔታ ሰላምና መረጋጋት ያለበት ነው። ነገር ግን ይሄ ሰላምና መረጋጋት ቀጣይነት እንዳይኖረው፣ በሰው አእምሮ ውስጥ መረጋጋት እንዳይፈጠር በብዙ መልኩ እየተሰራጩ ያሉ አሉባልታዎች አሉ። በተለያዩ ሶሻል ሚዲያ የሚሆን ኢንፎርማል በሆኑ የመረጃ መለዋወጫ ዘዴዎችም ሊሆን ይችላል። መከላከያ እንዲህ እያደረገ ነው፣ ፖሊስ እንዲህ እያደረገ ነው፣ ወጣቶች ላይ ይሄ እየተፈጸመ ነው፣ እዛ አካባቢ ይሄ እየሆነ ነው በሚል በአእምሮ ውስጥ መረጋጋት እንዳይፈጠርና ሁል ጊዜ ሰው ስጋት ውስጥ እንዲሆን የሆነ ረብሻ ሲፈጠር እንዲበረግግ ለማድረግ የሚጠቀሙባቸው የተለያዩ ስልቶች ናቸው።
አቶ መሐመድ አያይዘው የሚጠቀሱት ቁጥሮች ኃላፊነት በጎደለው መልኩ የሚሰራጩ ናቸው ካሉ በኋላ በአጠቃላይ ችግሩ የተፈጠረው የኢትዮጵያን ሰላም መሆን በማይፈልጉ ኃይሎች በተፈጸመ ድርጊት ነው ይላሉ። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ህዝቡ ላለፉት 9 ወራት አደባባይ ወጥቶ በባለቤትነት ጥያቄ እየጠየቀ መሆኑን ዓለም እያየው ነው ይላሉ።
እኛ ያስተባበር ነው እና ያስወጣ ነው አይደለም። አሁንም የምንናገረው እንግዲህ ባለቤት አልባ ነው የሚያሰኝም አይመስለኝም። ነ እንግዲህ ህዝቡ ራሱ ባለቤት ነው። ህዝብ በጠቅላላው አንድ ላይ ተነስቶ ለራሱ ጉዳይ እኔ የወከልኩት ሰው የለም እኔ ራሴ ጉዳይን አስፈጽማለሁ ካለ የሚከለክለው ምን ነገር አለ? ይሄ እኮ መረጠን የተባለው ህዝብ እኮ ነው የወጣው፣ ሌላ ጉዳይ አይደለም። መረጠን የተባለው ህዝብ 100% መርጦናል የተባለው ህዝብ ስለወጣ እነዚህን ህዝቦች ማረጋጋት ነው፣ በሰላማዊ መንገድ ማካሄድ ነው ወይስ አጸፋው?
በሌላ በኩል ፍሪደም ሃውስ የተባለው ዓለም አቀፍ የዲሞክራሲ ሐሳቦች አራማጅ ተቋም በኢትዮጵያ የተፈጠረውን ሁኔታ አስመልክቶ የኢትዮጵያ መንግስት ትክክለኛ የሀብት ክፍፍልና ግልጽ የሆነ መንግስት እንዲኖር በጠየቁ ዜጎች ላይ የወሰደው ገዳይ እርምጃ እንዲቆም እንጠይቃለን ሲል መግለጫ አውጥቷል። አምነስቲ ኢንተርናሽናል በበኩሉ ባወጣው መግለጫ በኦሮሚያና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ መከላከያ ማሰልጠኛን ጨምሮ ወዳልታወቁ ማሰሪያ ቦታዎች ተወስደው ታስረዋል ካለ በኋላ በተቃውሞ ላይ በነበሩበት ወቅት የታሰሩ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አምነስቲ ኢንተርናሽናል ጠይቋል። አድማጮች፣ የዚህን ዜና የተሟላ መረጃ ከምሽቱ 3 ሰዓት በሚኖረን ፕሮግራም ይዘን እንቀርባለን።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mestaward Aragao.
በኢትዮጵያ በሳምንቱ መጨረሻ የተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶችና ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታወቀ። አዲስ አበባ በሚገኘው ኤምባሲውና በውጭ ጉዳይ መስሪያ ቤቱ የወጡ መግለጫዎች በግጭቱ ከሰልፈኞችና ከጸጥታ ባለስልጣናት በኩል ህይወት ማለፉን ጠቅሶ ጉዳት ለደረሰባቸው ሀዘኔታውን አስታውቋል። አዲስ አበባ የሚገኘው ኤምባሲ ያወጣው መግለጫ በተለይ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን፣ እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን የሚለውን ቃል በማህበረሰብ የመገናኛ ብዙሃን ክርክርና ትችት ቀስቅሷል። ሄኖክ ሰማስኬር ዝርዝሩን ይዟል።
የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ በኦሮሚያና አማራ ክልል የተወሰኑ ሰላማዊ ሰልፎችና የተቀሰቀሱ ሰላማዊ ሰልፎችና እንቅስቃሴዎችን ተከትለው የደረሱ ጥፋቶችና ሁከቶች እንዳሳሰቡት አስታውቋል።
We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development, and the social fabric that such violence brings.
ጉዳት ለደረሰባቸው የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘናችንን ለመግለጽ እንወዳለን።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤሊዛቤት ትሩዶ የተናገሩት ነው።
We urge all parties to support those who are seeking constructive dialogue and peaceful solutions. We also reaffirm our call to respect the constitutionally enshrined rights of all citizens, including those with opposition views, to gather peacefully and to express their opinions.
በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ ወይም ሁሉንም ወገኖች እናሳስባለን። በሕገ መንግስቱ የጸኑ የዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በስፋት ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በማህበረሰብ የመገናኛ ብዙሃን በርካታ ትችቶች የተነሱበትና በውጭ ጉዳይ መስሪያ ቤቱ መግለጫ ያልተካተቱ አንዳንድ ይዘቶች ያለው ነው። መግለጫውን ከነሙሉ መልእክቱ እናሰማችሁ።
ዩናይትድ ስቴትስ በቅርቡ በኢትዮጵያ ሰላማዊ ሰልፎችን ተከትሎ የተነሱ ሁከቶች ክፉኛ እንዳሳሰቧት ትገልጻለች። በሳምንቱ መጨረሻ በኦሮሚያና አማራ ክልሎች የተቀሰቀሱት ሁከቶች ከሰልፈኞቹና ከጸጥታ አስከባሪዎች ጉዳት ወይንም ሞት እንዳስከተሉ ከዘገባዎች መረዳታችንን እናስታውቃለን። የሞቱት ሰዎች ቁጥር አስመልክቶ የታወቀ መረጃ የለም። የዩናይትድ ስቴትስ ኤምባሲ በሁከቶቹ የተነሳ ጉዳት ለደረሰባቸው፣ የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በምጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘኑን ለመግለጽ ይወዳል። ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን፣ እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን። በሕገ መንግስቱ የጸኑ የዜጎች በተቃውሞ የሚገኙትን ሁሉ ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን።
የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ ላይ ይፋ በሆነው መግለጫ በርካታ የሕዝብ አስተያየቶች ደርሰውታል። ወደ 1000 ሰዎች ለጓደኞቻቸው ሲያካፍሉ፣ ሌሎች ደግሞ ወደ 800 የሚጠጉ አስተያየት ሰጥተዋል። የሚበዙት አስተያየቶች ትችቶች ናቸው። ከነዚህ መካከል ዳግማዊ ፋኖ በጣም አሳፋሪ ካለ በኋላ ጥቅስ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን ማለት ምን ማለት ነው? 100% ምርጫ ያሸነፈ አምባገነናዊ መንግስት ከመቼ ወዲህ ነው ለጸረ መንግስት ሰልፎች ፈቃድ የሚሰጠው ብሏል። ካሌብ ግርማ በበኩሉ የዩናይትድ ስቴትስ በኢትዮጵያ መንግስት ላይ ጫና ማድረግ አለባት ካለ በኋላ የዴሞክራሲ መድረኩን እንድታስፋፋ የፖለቲካ እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱና በአስቸኳይ ነጻና ፍትሃዊ ምርጫ እንዲካሄድ ጠይቋል። ካሌብ ግርማ አስተያየቶቹ ሙሉ በሙሉ በዩናይትድ ስቴትስ ኤምባሲ የፌስቡክ ገጽ ላይ የሚገኙ ናቸው። በትናንትናው ዕለት የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በበኩሉ በሳምንቱ መጨረሻ በኦሮሚያ ከ67 በላይ በአማራ ክልል ደግሞ ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ሲል አስታውቋል።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
ታችንን አጋምሰናል። አሁን ሰዓቱ የሙዚቃ ነው። ዲጄ ፋትሱ መነጽሩን አድርጎ ፏ ብሎ እዚህ ስቱዲዮ ይገኛል። ዲጄ ምን ይዛል?
እንዴት ናቸው አድማጮቻችን? እንግዲህ ለዛሬ የተመረጠው ሙዚቃ ወደ ጃሉድ ይወስደናል። ወገን አለኝ ይላል።
ወገን አለኝ
የማስባት የምታስበኝ የምወዳት የምትወደኝ ቢሻን ሮጬባት ባርቄባት ቢሻን ከኢሸት ከማወታ ከመስከረም እስከ መስከረም በተፈጥሮ የምታስገርም ልክ የሰማይ መቀነት ሆና የምትታይ ቀስተ ደመና አው አለኝ የኔ ነገር የማይሆንላት የማትጠግባት የማትጠግበኝ ፍቅር አልፏት አው አለች ልክ እንደኔ አምላክ አደራ የምትታይ የምታኮራ ልክ የሰማይ መቀነት ሆና የምትታይ ቀስተ ደመና አው አለኝ
በዚች አሪፍ የመረጃ ታክሲ ስለተሳፈራችሁላችሁንም እናመሰግናለን። ፌስቡክ ላይ አትቪዮ አማሃሪክ ላይ ተሳፍራችሁ እየተከታተላችሁን ላላችሁ ምስጋናችን ላቅ ያለ ነው። አስተያየቶቻችሁ እየደረሱን ነው። አሊ መኮንን ስለ ኢትዮጵያ ወቅታዊ ሁኔታ በደንብ ዘግቡ ብሎናል። እናመሰግናለን። ጥረታችን ሁልጊዜም ቢሆን ለእናንተ መረጃ ማድረስ ነው። ልዩ ግርማ ደግሞ ጽዮን ስለ ኢትዮጵያ ያለሽ ተቆርቋሪነት በጣም ደስ ይላል፣ በጣም እንወድሻለን ብላለች። ልዩን እኛም እንወዳታለን። ሀና ቆንጆ ደግሞ ይመችህ ዲጄ አፍሪካ ሙዚቃ ብላለች። ዲጄ ፋትሱን ነው ሀና አሁንም መልሳ። ሄኔ ለመረጃው እናመሰግናለን። ጨምራ ደግሞ በጣም ያሳዝናል በምድራችን ላይ የሚደርሰው ነገር ብላለች። ሁልጊዜም ቢሆን አስተያየቶቻችሁን አትቪዮ አማሪክ ላይ ላኩልን። በቀጥታ ፌስቡክ ላይ ደግሞ ዝግጅቶቻችንን በየቀኑ መከታተል ትችላላችሁ። እንግዲህ ባለፈው ሳምንት ከተለያዩ የአፍሪካ ሀገሮች በንግድ ስራ ፈጠራ፣ በመንግስትና ህዝብ አስተዳደር ልምድን በመለዋወጥ እዚህ በዩናይትድ ስቴትስ የቆዩ የማንዴላ ዋሽንግተን የወጣት መሪዎች መርሃ ግብር የተሳተፉ ግሩም ግሩም ወጣቶችን ለእናንተ ስናቀርብ ቆይተናል። ከነዚህ ግሩም ወጣቶች መካከል ዛሬ ወደ ዛምቢያ እንሄዳለን። ቺፖሎ ፖሎ
Polo polo. My name is Faith Masupa Kalungia. I am an executive director and founder of Mother of Millions Foundation.
Sime Fez Kalika Kamasupa ibalal. በዛምቢያ በሚገኘው የሚሊዮኖች እናት Mother of Millions Foundation የተባለው የእርዳታ ድርጅት መስራችና ዋና አስተዳዳሪ ነኝ። ድርጅቱ እርዳታ ለሚያስፈልጋቸው እናቶችና ህፃናት የተመሰረተ ነው። በተለይም በእስር ቤት ውስጥ የሚወለዱ ህጻናትን ለመርዳት ነው የተመሰረተው። በዛምቢያ 89 የሚሆኑ የእስር ቤቶች አሉ። በእነዚህ እስር ቤቶች ውስጥ 50% የሚሆኑ እስረኞች ደግሞ እርጉዝ ሆነው የሚመጡና ሴቶች ከነ ልጆቻቸው የሚታሰሩበት ነው። እናም እነዚህ ከወላጆቻቸው ጋር በእስር ቤት የሚኖሩት ህጻናት የትምህርት ዕድል አያገኙም፣ የተመጣጠነ ምግብ አያገኙም። ህጻናቱ ሊያገኙ የሚገባቸውን የተሟላና ጤነኛ የመኖሪያ ቤት ሳያገኙ ነው የሚያድጉት። የሚተኙበትን ቦታ ራሱ ብትመለከተው በጣም ያልተመቻቸና ለህጻናት የማይሆን ቦታ ነው። እስር ቤቱን በአይኔ ስመለከት እኔም እናት ነኝ፣ ልጄም በዚህ ቦታና ሁኔታ እንዲያድግ ፈቅዳለሁ በማለት ራሴን ጠየቅኩ። እናም የራሴን ድርጅት በማቋቋም የሚመለከተውን የመንግስት አካል መሰረታዊ ትምህርት ለመስጠት አስፈቀድኩ። እኔ እንደማስበው ህጻናት ከተወለዱበት እስከ 5 ዓመት ያለው እድሜ በጣም ወሳኝ እንደሆነ ነው። በእነዚህ 5 ዓመታት ማንነታቸው ይወሰናል። እናም የኔ ድርጅት የሚሊዮኖች እናት በሉሳካ በሚገኘው እስር ቤት ያሉ ህጻናትን ለመርዳት እንቅስቃሴን ጀመረ። የመጀመሪያ ደረጃ ትምህርትን የተመቻቸና የራሴ የሚሉትን የመኖሪያ ቦታ በማዘጋጀት እንዲሁም ከእስር ቤቱ ውጪ ያለውን ህይወት እንዲያውቁ በማዘጋጀት እንረዳቸዋለን። በአሁኑ ሰዓት ድርጅታችን በእስር ቤት የሚገኙ ከ250 በላይ ህጻናትን በመርዳት ላይ ይገኛል። ከተለያዩ ድርጅቶች እርዳታዎችን አሁንም እየፈለግን ነው። እርዳታ አላገኘንም ብለን የምንሰራውንም አላቆምንም። እነዚህ ልጆች ለዛምቢያ ብቻ ሳይሆን ለአፍሪካም ጭምር የመጪው ዘመን ሀገር ተረካቢዎች እንደሆኑ እናምናለን።
United States and Africa are totally two different continents and
አሜሪካና አፍሪካ በጣም የተለያዩ ናቸው። እድገታቸውም የተለያየ ነው። ከአሜሪካ ያደነኩት ነገር በምንም አይነት መንገድ ህጻናት በእስር ቤት ውስጥ እንዲያድጉ አይፈቀድም። በርግጥ ልጆቹ ከወላጆቻቸው ጋር አለማደጋቸው ጥሩም አይደለም መጥፎም አይደለም። በአፍሪካ ግን በተለይም በዛምቢያ ከታሰረችው እናት ጋር ነው ልጆች እንዲያድጉ የሚደረገው። በእስረኞች በታጨቀ ክፍል ውስጥና በተለያዩ ታሳሪዎች መካከል የሚያድጉት እነዚህ ህጻናት በተለያዩ በሽታዎች የመያዝ እድላቸው ከፍተኛ ነው። በትንፋሽ የሚተላለፉ እንደ ሳምባ ነቀርሳ አይነት በሽታና በኤችአይቪ ኤድስ የመያዝ እድላቸው ሁሉ በጣም የሰፋ ነው። በዩናይትድ ስቴትስ ግን ወላጅ ሲታሰር ለልጆች የሚዘጋጅ የማሳደጊያ ቦታ አለ። ይህ እንግዲህ ልዩነታችን ነው።
I drove past the prison most of the time, never had a thought. But when I stopped, I decided to stop one day.
ወደ ስራ ስሄድ የምመላለሰው በእስር ቤት ደጃፍ ነበር። እናም አንድ ቀን ለነዚህ እስረኞች እኔ ምንድነው ማድረግ ያለብኝ ስል ራሴን ጠየቅኩ። ምግብ ነው ወይስ ልብስ እያልኩም አሰብኩ። በዛን ሰዓት የመጀመሪያ ልጄን እርጉዝ ነበርኩ። ከወለድኩ በኋላ እስረኞችን ለመርዳት ተነሳው። የሴቶችን የእስር ቦታ ስመለከት ልቤን የነካው ነገር በእስር ከሚገኙት ወላጆቻቸው ጋር ያሉት ህጻናት ነበሩ።
ልጆቹ የመጀመሪያ ትምህርት እንዲያገኙ አስተማሪዎችን ቀጥሬ ለአምስት አመታት ልጆቹ በትምህርት ላይ ይገኛሉ። ሌላው ደግሞ ወላጆቹ የስር ጊዜያቸውን ከጨረሱ በኋላ ከማህበረሰቡ ጋር በሚቀላቀሉበት ጊዜ ምን መስራት እንዳለባቸውና ህይወታቸውን እንዴት እንደሚመሩ አያውቁም። እናም እነዚህን እናቶች ራሳቸውን እንዴት ማስተዳደር እንደሚችሉ እናስተምራለን።
Currently we are now in 5 different prisons in Zambia. This problem
በአሁኑ ሰዓት በአምስት የተለያዩ እስር ቤቶች በመስራት ላይ እንገኛለን። ይህ ችግር በዛምቢያ የሚገኝ ችግር ብቻ አይደለም፣ በመላው አፍሪካ ያለ ችግር ነው። ስለ ጎዳና ልጆች እናወራለን። HIV በደማቸው ስለተገኘባቸው ልጆች እንወያያለን። ነገር ግን በእስር ቤት ከወላጆቻቸው ጋር ስለሚኖሩ ህፃናት የተደረገ እንቅስቃሴ የለም። ስለዚህ የኔ ራይ በእስር ቤት ትምህርት ቤት መክፈት ብቻ ሳይሆን ለሌሎች ሰዎች ማድረግ እንደሚቻል ማሳየትም ጭምር ነው።
As a Mandela Washington fellow, I'm still benefiting from the collaborations that I have made with
በዚህ በማንዴላ ፌሎሺፕ መሳተፌ ከሌሎች ከአፍሪካ ሀገር ከመጡ እንደኔ አይነት ለውጥ ፈላጊዎች ጋር የመገናኘትና ልምድ የመለዋወጥ እድሉን አግኝቻለሁ። አንድ ቀን ሁላችንም በጋራ በመሆን በአፍሪካ ብቻ ሳይሆን በዓለም ለውጥ እናመጣለን የሚል ተስፋም አለኝ።
አስተያየቶቻችሁ እየደረሱን ነው። ሚኪያስ ተስፋዬ ወይኔ ዜና አለፈኝ ብሏል። ሚኪያስ ካለፈ ተመልሰ ፌስቡክ ላይ አትቪ አማሪክ ላይ መከታተል ትችላለህ። ዝግጅቱ እንዳለቀ ከመጀመሪያው ጀምሮ መከታተል ትችላለህ። ካሳሁን ፈለቀ ደግሞ ቪኦኤን ከ2002 ጀምሮ ከታተለዋለሁ ትክክለኛው ምርጫ ነው ብሏል። እናመሰግናለን። ሁልጊዜም የእናንተ ትክክለኛ ምርጫ መሆን ነው እኛ የምንፈልገው። እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል አይደል? በፌስቡክ ላይ አስተያየት ለሰጣችሁ፣ መልእክቶቻችሁን ላደረሳችሁ አትቪዮ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም ሁልጊዜ አስተያየቶቻችሁን ስጡ። እናመሰግናለን።
በሰላም በጤና ያገናኘን እያልን ያው ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያብሮ ነው። የጋቢና ዲጄ ደግሞ አፍሪካን ከዛምቢያ እስከ ደምቢያ በፍቅሩ እብድ ክንፍ ያደረገው ችፖሎፖሎ ዲጄ ፋትሱ ነው። እናመሰግናለን ዲጄ።
መልካም ምሽት። በነገው ጉዞ እንገናኝ።